Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምን አመሻችሁ። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬ ጋቢና ጉዟችን ኢትዮጵያ ከቻይና ጋር የፈረመችውን መጠነ ሰፊ የትብብር ስምምነት ጭብጦች እንቃኛለን።
ኢትዮጵያና ቻይና የጋራ የሆኑ ጥቅሞች አሏቸው። ይህንን በማራመድ የህዝቦቻቸውን ህይወት ለመለወጥ ከሚደረግ ጥረት ጋር የተያይዞ መታየት ያለበት ነው። ከምርጫው ጋር ምንም አያይዘው። ኢትዮጵያ ከአሜሪካ ጋር በጣም ጠንካራ የሆነ ግንኙነት አላት።
በሊባኖስ ደግሞ አንዲት የ26 ዓመት ወጣት አዛውንት አሰሪዋን በስለት ገድላለች በሚል ተጠርጥራ መታሰሯን የኢትዮጵያ ቆንስላ አስታወቀ።
አደጋው ደርሷል። በትክክል ሰውየው የ86 ዓመት አዛውንት ናቸው። ልጅቷ እዛ ቤት ረዘም ያለ ጊዜ ሰራ የነበረ ልጅ ላይ ሰውየው ትልቅ ሰው ነው እና በቃ ሚስት ምናምን ነገር ይላታል።
ሚስት ሆኝኝ በቅርቡ በሜዲተራንያን ባህር ህይወታቸው ያለፈ ኢትዮጵያውያንና ኤርትራውያንን ጨምሮ 34 አፍሪካውያን አስክሬን ጣሊያን ገብቷል።
በአገሩ ያለ ችግር፣ በአገሩ ያለ ድህነት፣ በአገሩ ያለ መብት የሚያገኝበት ሁኔታዎች ካልተፈጠረ ዝም ብለህ ድንበር ብቻ መዝጋት መፍትሄ ሊሆን አይችልም።
ከላይ የሰማነው በጣሊያን ሀገር አጀንሲ አበሻ በሚል ስደተኞችን የሚረዳ ድርጅት ያቋቋሙት አባ ሙሴ ዘራይ ናቸው። አብረውን ያመሻሉ።
ሰሞኑን በኢትዮጵያ የድረገጽ አገልግሎትና የስልክ ኢንተርኔት ተቋርጧል። አሃዝ ካስፈለገ 2 ቀናት ተቆጥረዋል።
መዝጋት ነው ያደረጉት። እኔ በጣም ትልቅ የሚያመላክተው ይመስለኝ የቢሮክራሲ ምን ያክል ደካማ እንደሆነ ሚስጥር፣ በሚስጥር መያዝ ያለበት የመንግስትን ስራ በሚስጥር መያዝ የማይችል ከሆነ ቢሮክራሲ
ከላይ የሰማነው ዘላለም ክብረት ነው። የዞን 9 ጦማሪና መምህር ነው። ሌሎች አስተያየቶችንም ይዘናል። መንግስቱም የሁለተኛ ደረጃ መልቀቂያ ፈተና እስኪጠናቀቅ ድረስ ድረገጽ እንደሚቆለፍ ተናግሯል። ዝርዝሩን ይዘናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ያሉ የምሽቱን ዓለም አቀፍ ዜናዎች ልናስደምጣችሁ ተመልሰን መጥተናል። ወደ አፍጋኒስታን እናመራለን። አፍጋኒስታን ዋና ከተማ ካቡል ትላንት ለደረሰው መኪና ላይ የተጫነ ቦምብ ጥቃት ሰለባዎች የሐዘን መግለጫ ስነ ስርዓት ተካሂዷል። በጥቃቱ ቢያንስ 90 ሰዎች ሲገደሉ ከ400 በላይ ቆስለዋል። የቦምብ ጥቃቱ የደረሰው ኤምባሲዎችና የመንግስት መስሪያ ቤቶች በሚገኙበት የከተማዋ ቀበሌ ውስጥ ሲሆን በርካታ መኪናዎችና ህንጻዎች ላይ ጉዳት አድርሰዋል። ለጥቃቱ እስካሁን ኃላፊነት የወሰነ ወገን የለም።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከታሪካዊ የፓሪሱ የአየር ንብረት ስምምነት ተወጣም አትወጣም እንደሆነ ዛሬ ከቀትር በኋላ አስታውቃለሁ ብለዋል። ፕሬዚዳንቱ ትናንት ረቡዕ በትዊተር ውሳኔያቸውን ዛሬ በዋሽንግተን ሰዓት አቆጣጠር 9 ሰዓት ላይ ማለትም ከአንድ ሰዓት ባነሰ ጊዜ ውስጥ ዋይት ሀውስ ሮዝ ጋርደን መስክ ላይ በሚካሄድ ስነ ስርዓት ይፋ እንደሚያደርጉ ጠቁመዋል። አሜሪካን እንደገና ታላቅ እናደርጋለን የሚለውን የምርጫ ዘመቻቸውን መፈክርም አስከትለዋል።
ኬንያ በናይሮቢና የወደብ ከተማዋ ሞምባሳ መካከል ያለውን ርቀት በግማሽ ይቀንሳል የተባለ አዲስ የባቡር መስመር አስመርቃለች። ትላንት የምረቃውን ስነ ስርዓት አስመልክቶ ከሞምባሳ እስከ ናይሮቢ በተደረገው የባቡር ጉዞ የሀገሪቱ ፕሬዚዳንት ኡሁሩ ኬንያታና በርካታ የቻይናና የኬንያ ባለስልጣናት መገኘታቸው ታውቋል።
በስተ መጨረሻም ሰሜን ምስራቅ ኬንያ ውስጥ ተጠርጣሪ የጽንፈኛ አልሸባብ ታጣቂዎች ጥቃት አድርሰው አንድ መምህር ሲገድሉ ሌላ መምህር ጠልፈዋል። አንድ ትምህርት ቤትም አቃጥለዋል። ታጣቂዎቹ ጥቃቱን ያደረሱት ከጋሪሳ ከተማ 90 ኪሎ ሜትር ርቀት ላይ የምትገኝ ፋፊ የምትባል መንደር ውስጥ መሆኑን የአካባቢው የምክር ቤት አባል ገልጸዋል። የአልሸባብ ታጣቂዎች ባለፉት ጥቂት ሳምንታት ኬንያ ውስጥ ጥቃታቸውን አጠናክረዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ኢትዮጵያ ከቻይና ጋር ያላት ግንኙነት ወደ መጠነ ሰፊ የሆነ ስልታዊ አጋርነት መሸጋገሩን የውጭ ጉዳይ ሚኒስትር አስታወቀ። ነገር ግን የሁለቱ ሀገራት ግንኙነት መሟሟቅ ከዶናልድ ትራምፕ በዩናይትድ ስቴትስ ፕሬዚዳንትነት መመረጥ ሆኖ ከሚከተሉት ፖሊሲም ጋር የተገናኘ አለመሆኑን የሚኒስትሩ ቃል አቀባይ ተናግረዋል። ወትሮም የሞቀ መሆኑ የሚታወቀው የኢትዮጵያና ቻይና ግንኙነት ይበልጥ መጠናከሩ ሌላ አንድ ደረጃ መጨመሩ የተገለጸው በቅርቡ የተፈራረሙት ስምምነትን ተከትሎ ነው። እስክንድር ፍሬው ማምሻውን ከአዲስ አበባ ዘግቧል።
ወትሮም የሞቀ መሆኑ የሚታየው የኢትዮጵያና የቻይና ግንኙነት ይበልጥ መጠናከሩ ሌላ አንድ ደረጃ መጨመሩ የተገለጸው በቅርቡ የተፈራረሙትን ስምምነት ተከትሎ ነው። ዛሬ መግለጫ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም እንዳሉት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቤጂንግ በተካሄደ ስብሰባ ላይ በተገኙበት ወቅት ነው ስምምነቱ የተፈረመው።
እንግዲህ እንደምታውቁት በቅርቡ የአንድ መቀነት አንድ መንገድ ስብሰባ ቻይና ውስጥ ተካሂዷል። በዚህ ስብሰባ ላይ ክቡር ጠቅላይ ሚኒስትሩ የተመራ የልዑካን ቡድን ተገኝቷል። ከዚህ ስብሰባ እና በአጠቃላይ በኢትዮጵያ ከቻይና ጋር ባላት ግንኙነት በኩል የምንረዳው ነገር ምንድን ነው? በሁሉም ወቅቶች ከኢትዮጵያ መንግስትና ሕዝብ ጎን የምትቆም ጠንካራ ወዳጅ መሆኗን የቻይና መንግስት ቻይና አረጋግጣለች። ይህ ግንኙነት ጠንካራ እና በቅርቡ ወደ መጠነ ሰፊ ስትራቴጂክ አጋርነት ወይም በእንግሊዝኛው ኮምፕሬሄንሲቭ ኮኦፕሬቲቭ ስትራቴጂክ ፓርትነርሺፕ ማደጉ የሁለቱ ሀገሮች ግንኙነት ሁለገብ ስትራቴጂካዊና በመተማመን ላይ ተመሰረተ መሆኑን የሚያረጋግጥ ነው።
ኢትዮጵያ በተለያዩ ዘርፎች ከቻይና ጋር ያላት ግንኙነት ደረጃ በደረጃ እያደገ መምጣቱን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። እንደ መረጃው እንደ አውሮፓውያን አቆጣጠር በ2004 357 ሚሊዮን ዶላር የነበረው የንግድ ምጣኔ በ2015 6.37 ቢሊዮን ደርሷል። ይሄው የንግድ ምጣኔ በየአመቱ በአማካይ በ22.2 በመቶ እያደገ መሆኑንም መረጃው ጠቁሟል። የቻይና ባለሀብቶች በ624 ፕሮጀክቶች ላይ በመስራት ከ3.86 ቢሊዮን የአሜሪካ ዶላር በላይ መዋለ ንዋይ ማፍሰሳቸውንም አመልክቷል። ኢትዮጵያ በቻይናና በሌሎች የእስያ ሀገራት እንደ አውሮፓውያን አቆጣጠር በ2012 የተቋቋመው የእስያ መሰረተ ልማት ኢንቨስትመንት ባንክ አባል መሆኗንም አስረድቷል። እንደ መረጃው ኢትዮጵያ የዚህ ባንክ አባል የሆነችው ከ18 ቀናት በፊት ነው። እንደ አውሮፓውያን አቆጣጠር ከግንቦት 13 ጀምሮ ይህ ባንክ 77 አባል ሀገራት ያሉትና በመሰረተ ልማት ዙሪያ ለሚቀርቡ ፕሮጀክቶች የገንዘብ ድጋፍ የሚያደርግ መሆኑን የተጠቀሰው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተገኙበት በቤጂንግ የተፈረመው የመጠነ ሰፊ ስልታዊ አጋርነት ስምምነት ደግሞ እንደዚህ የተለያዩ መገለጫዎች ያሉትን የሁለቱን ሀገራት ግንኙነት ይበልጥ እንደሚያሳድገው ተገልጿል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ይሄንን ነው ያስረዱት።
የኮምፕሬሄንሲቭ መጠነ ሰፊ ስትራቴጂክ አጋርነት ማለት አንደኛ የፖለቲካ ቁርጠኝነትን የሚያሳይ ነው። ሁለተኛ ከቻይና በተለያዩ መስኮች የሚደረገው ግንኙነትን ድጋፍ እስካሁን ከነበረው በይዘትም በመጠንም ያድጋል፣ ይጨምራል ተብሎ ነው የሚጠበቀው።
የኢትዮጵያና የቻይና ግንኙነት እየተጠናከረ መምጣቱ የተገለጸው አዲሱ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአፍሪካ ብሎም ከኢትዮጵያ አንጻር የሚከተሉት ፖሊሲ ግልጽ ባልሆነበት ባልተብራራበት በዚህ ወቅት ነው። የዩናይትድ ስቴትስን ጥቅም የሚያስቀድመው አሜሪካ ፈርስት ፖሊሲያቸው ከአፍሪካና ከኢትዮጵያ አንጻር ምን ማለት እንደሆነም በሂደት የሚጠበቅ መልስ ነው። ቃል አቀባዩ አቶ መለስ ግን ከቻይና ጋር እየተሟሟቀ የመጣው ግንኙነት በሂደት እያደገ የመጣ እንጂ ከዩናይትድ ስቴትስ ምርጫ ጋር እየተገናኘ አይደለም ይላሉ።
የኢትዮጵያና ቻይና ግንኙነት ረጅም ጊዜ ያስቆጠረ ግንኙነት ነው። የአሜሪካ ውስጥ ምርጫ ከሄደ 100 ሲደመር ቀናት ብቻ ነው የነበሩት። በእኛ እምነት ይሄ ግንኙነት ወደ መጠነ ሰፊ ስትራቴጂካዊ አጋርነት ሲሸጋገር አሜሪካ ውስጥ ከተካሄደው ምርጫ ጋር የሚያያይዝ የሚያቆራኝ ነገር የለውም። ኢትዮጵያና ቻይና የጋራ የሆኑ ጥቅሞች አሏቸው። ይህንን በማራመድ የህዝቦቻቸውን ህይወት ለመለወጥ ከሚደረግ ጥረት ጋር የተያይዞ መታየት ያለበት ነው። ከምርጫው ጋር ምንም አያይዘው ኢትዮጵያ ከአሜሪካ ጋር በጣም ጠንካራ የሆነ ግንኙነት አላት። በቅርቡ የፌዴራል ውጭ ጉዳይ ሚኒስትር ዶክተር ወርቅነህ አሜሪካ በሄዱበት ወቅት ከሀገሪቱ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት፣ ከሀገሪቱ ኮንግረስ የውጭ ግንኙነት ሊቀመንበር፣ ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ጎን ለጎን ከወቅቱ የአሜሪካ የውጭ ጉዳይ ሚኒስትር ሬክስ ጋር በተገናኙ ወቅት ያረጋገጡት ነገር ምንድን ነው? ኢትዮጵያና አሜሪካ የጋራ ጥቅም አላቸው፣ ወዳጅነታቸውም ጠንካራ ነው።
የመጨረሻ አላርገውና የሰሞኑ ስምምነት ከቻይና ጋር የተፈረመው ቻይናን የኢትዮጵያ ካደጉት ሀገራት መካከል ማለት ነው፣ ወይ ደግሞ ከሀያላኑ ሀገራት መካከል ቻይናን ዋነኛዋ የኢትዮጵያ አጋር ያደርጋታል። እንደዛ ብለን ልንተረጉመ እንችላለን።
ኢትዮጵያ ከአውሮፓ ጋር ጠንካራ ግንኙነት አላት። ኢትዮጵያ ከአሜሪካ ጋር ጠንካራ ግንኙነት አላት። ኢትዮጵያ ከቻይና ጋር ጠንካራ ግንኙነት አላት።
በቅደም ተከተል መስቀመጥ አይቻልም።
ኢትዮጵያ ከሁሉም ጋር ጠንካራ ግንኙነት አላት።
ኢትዮጵያና ቻይና ይፋ ዲፕሎማሲያዊ ግንኙነት የመሰረቱት እንደ አውሮፓውያን አቆጣጠር በ1970 እንደሆነ መረጃዎች ያሳያሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሽርን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የጋቢና ጉዟችን ይቀጥላል። በሊባኖስ አንዲት 26 ዓመት ወጣት አዛውንት አሰሪዋን በስለት ገድላለች በሚል ተጠርጥራ መታሰሯን የኢትዮጵያ ቆንስላ ጽህፈት ቤት አስታወቀ። መስታወት አረጋው ዝርዝሩን ይዛለች።
صفحة الجرائم في قضاء سور لا تزال تكر واخر مستجداتها العثور على المواطن سلمان صفحة الجرائم في قضاء سور
يا ليبانوس يمكنني ابزوحان اندزغبوت يا 86 عامتو سلمان كامل ባለፈው እሁድ ለሊት በደቡብ ሊባኖስ ጂባል አልቦተም በተባለ ከተማ በመኖሪያ ቤታቸው ባሰቃቂ ሁኔታ ተገድለው መገኘታቸውን ዘግበዋል። በዘገባው ትግስት ቢ በሚል ስም የተጠቀሰችው ይች የ26 ዓመት ወጣት በሊባኖስ ወንጀሉ ተፈጽሞበታል በተባለው ቤት ውስጥ በስራ ላይ 9 ወራት ያህል እንዳስቆጠረች በቅርብ የምታውቃት ጓደኛዋ ለአሜሪካ ድምጽ ሬዲዮ ተናግራለች። የሊባኖስ የመገናኛ ብዙሃን እንደዘገቡት ወንጀሉ ከተፈጸመ ከአንድ ቀን በኋላ ተጠርጣሪዋ ተደብቃበት ከነበረው የወይራ ማሳ ውስጥ ነው በሊባኖስ ፖሊሶች የተያዘችው። በወንጀሉ ተጠርጥራ በሊባኖስ ፖሊስ ቁጥጥር ስር የምትገኘው ትግስት ከመኝታ ፍራሿ ስር ወንጀሉ የተፈጸመበት ስለት ቢላዋና የሞባይል ስልኳ ተይዟል ሲል የፖሊስ ምንጮችን ጠቅሶ ዘ ዴይሊ ስታር የተባለው የሊባኖስ ጋዜጣ ዘግቧል። በዘገባው አክሎም ቢላው ደሙን ለማስለቀቅ ለመታጠብም ተሞክሮ እንደነበር ነው ፖሊስ ዘ ዴይሊ ስታር ለተባለው የሊባኖስ ጋዜጣ መግለጫ የሰጠው። የሊባኖስ የመገናኛ ብዙሃንም እንዲሁ ዘገባውን ሰፊ አየር ሰጥተው ቆይተዋል።
صفحة الجرائم في قضاء سور لا تزال تكر واخر مستجداتها العثور على المواطن سلمان
በሊባኖስ የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሐሊማ መሐመድ በሊባኖስ የመገናኛ ብዙሃን የቀረቡትን መረጃዎች አስመልክቶ እንደዚሁም ስለ ተጠርጣሪዋ መግለጫ እንዲሰጡን ጋብዘናል።
አዎ፣ አደጋው ደርሷል በትክክል። ሰውየው የ86 ዓመት አዛውንት ናቸው። ልጅቷ እዛ ቤት ውስጥ ረዘም ያለ ጊዜ ሰራ የነበረ ልጅ ናት። በእድሜዋም በጣም ትንሽና እንደዚህ አይነት ወንጀልም ካላት ከነበራት ከሰዎቹ ጋር የኑሮ መስተጋብር እንደዚህ አይነት ወንጀል አሰራም የሚል የቤተሰቡ አባላት በቴሌቪዥን በምንም ቀርበው መግለጫ እየሰጡ ነበረ። ምክንያቱም ወይ ለሌላ ሰው በር ከፍታ ሌሎች ሰዎች ገብተው ሊገሉ ይችላሉ እንጂ እሷ የዚህ አይነት ስራ የምታደርግ ነገር አይደለችም የሚል ነገር ነው። ለማንኛውም ከሁለት ቀን ፍለጋ በኋላ እዛ ቤት የሰውየው የሟቹ ቤት አካባቢ ላይ ይሄ ዛፍ ምናምን ያለበት ውስጥ ጥሻ ነገር ውስጥ ገብታ ነው ፖሊሶች አግኝቶ አሁን በፖሊስ ቁጥጥር ስር ያለችው። ያው እሷ ወንጀሉን ለመፈጸሟ የተረጋገጠ ነገር የለም፣ ምርመራ ላይ ናት ያለችው። በምርመራ እንግዲህ የሚታወቅ ይሆናል ማለት ነው። በምርመራ ስር ናት ያለችው።
ለወንጀሉ ተጠርጣሪዋ ትግስት የምትሰራበት አካባቢ የምትኖር ሌላ ኢትዮጵያዊት ስሟን እንድንጠቅስ አልፈለገችም። በተዋወቁበት ጥቂት ቀናት ውስጥ የትግስት ባህሪ ምን ይመስል እንደነበር፣ ባሰሪና ሰራተኛ መካከለ የነበራቸው ቅርርብ ምን ይመስል እንደነበር የነገራቻትን አካፍላናለች።
ሰሃሪ ስራበረይ ጓደኛዬ እና ያው ሲማርት ይጣላሉ መሰለኝ እቤት እና እኔ ጋርም ተመጣለች ሰዋጋ እንሄዳለ ኢትዮጵያሮች ደግሞ የሚል ነበረ እኔዛ እና ብዙ አስታወቀች እና ኤር ነበር ሰዋጋ ማለት ነው።
አንድ ሰፈር ናችሁ የምትሰሩት?
አንድ ሰፈር ና። ከዛ በቃ ብዙ ተጠፋች። እኔ ጠዋት መጥተው ጠየቁኝ። ያው እኔ ምንም የማውቀው ነገር የለኝም አልኳቸው። ስልክ ይሻለኝ ስልክ ሰጠኋቸው። በቃ ጠየቁኝ እንደዚህ እንደዚህ ብለው ወጣቱ። በቃ ነገርኳቸው ያለውን ነገር። በጣም በቃ ፈራሁ። ማጠዋት ሰው መጥተው ፖሊሶች ሲይዙ ጊዜ በቃ ግራ ገባኝ። ጓደኛዬ ስለሆነች ታውቂያለሽ ምናምን ሲሉኝ ያው በቃ የማውቀውን ነገር ነገርኳቸው። የማላውቀውን ነገር ደግሞ ያው ምንም አላውቅም አልኳቸው። ያው ልጅቷ መጨረሻ ላይ ትናንትና ነው መቼ ነው ትናንት ዛሬ እንዳየሆን ጫካ ውስጥ አገኘቻለ። በጣም ተዛዝልኝ ምንም አታውቅም። እዛ ላይ በጣም ልጅ ነው።
ምንድን ነበረ ጥላቸው ከአሰሪዋ ጋር? እስቲ እንደው አንቺ የምታውቂውን ንገሪኝ።
ሰውዬው ልጅ ትልቅ ሰው ነው እና በቃ ሚስት ሁኝ ምናምን ነገር ይላታል።
ሚስት ሁኝኝ?
ከዛ እኔ ደግሞ እንዴት ለሱ ልሆን ይችላለሁ እያለ በጣም ትናድር ነበረ። በቃ ቢልሽ በዋፍ ነው ወይ ታገሽ እያለ በለዛ ሂጂ እያልኳት ነበር። ያው ጦሶ ለዚ ደረሰ።
ጥቃት ሊያደርስባት ሲሞክር ይሆን ምናልባት ራሷን ለማዳን ያደረገችው
ይመስለኛል። እንግዲህ ቢሆን ነው እንግዲህ ልጅቷ ምንም ነገር እንደዚህ አይነት ነገር እንዳትበቅ ሆን ምንም ነገር እንዳታረግ ማለት እዚ ውስጥ እንዳስገኝ ምናም ብዛት ቃል ምናም ገብታል። ምንም ነገር ላታረግ የሆነ በቃ ምንም ነገር ምን ፊትዋን አንገትሽ እንደርትሽ ምን ነገር እንዳትናገሪ ነበር ያልኳት ልጅቷን። ገባሽ? እና እኔ ሲመስለኝ ልጅቷ አመሳስቷ ዝም ብላ እንደዛ ታርገው ሰውየው። እኔ ገና ፈጣሪ ያውቀው እንጃ። ድራክ
በመቶ ሺዎች የሚቆጠሩ ኢትዮጵያውያን በቤሩት በተመሳሳይ ስራ ላይ ተሰማርተው ይኖራሉ። በአሰሪዎቻቸው በደል የሚደርስባቸው ወጣቶችም ቁጥራቸው ከፍተኛ ነው። የዚህን ዘገባ ዝርዝር በሚቀጥለው ሳምንት ሰፋ አድርገን እንመለስበታለን።
መስታወትን ለዘገባው እናመሰግናለን። በስደት የሚያቆየን ዘገባ ነው። አሁንም ያለን በቅርቡ በሜዲትራኒያን ባህር ሕይወታቸው ያለፈ ኢትዮጵያውያንና ኤርትራውያንን ጨምሮ 34 አፍሪካውያን አስከሬን ጣሊያን ገብቷል። በጣሊያን ሀገር አጀንሲያ ሀበሻ የሚባል ስደተኞችን የሚረዳ ድርጅት ያቋቋሙት አባ ሙሴ ዘራይን ጽዮን ግርማ አነጋግራለች።
መነሻቸውን ከተለያዩ የአፍሪካ ሀገራት አድርገው ሕይወታቸውን ላደጋ አጋልጠው አውሮፓ የመግባት ህልማቸውን ሰንቀው ሜዲተራኒያን ባህርን ለማቋረጥ ባገኙት ትናንሽ ጀልባዎች ላይ ገንዘብ ከፍለው የሚሳፈሩ ሕጻናት፣ ወጣቶች፣ እናቶችና ስፍር ቁጥር የሌላቸው ተጓዦች የሚበራከቱበት ጊዜ ነው አሁን ያለንበት የበጋው ወቅት። ለጉዞ የተሰናዱት ተጓዦች ከፊት የቀደሟቸው የቱንም ያህል አደጋ እንዳጋጠማቸው ቢሰሙም የእድላቸውን ለመሞከር መከተላቸው አይቀርም። ይህንን የስደተኛ አስከፊ ገጽታ ድግምግሞች ላለፉት በርካታ ዓመታት መመልከታቸውን በትውልድ ኤርትራዊው ቄስ አባ ሙሴ ዘራይ ይናገራሉ። ባለፈው ሳምንት ረቡዕ ግንቦት 16 የሆነውም ከዚህ ቀደም ይከሰቱ ከነበሩት አደጋዎች አንዱ ነው። የበዛውን ቁጥር ህጻናት የሚይዙበት ፍልሰተኞች ከሊቢያ ተነስተው ጣሊያን ለመግባት የሜዲተራኒያን ባህርን ሲያቋርጡ ሰጥመዋል። በፕላስቲክ ጀልባዎች ተሳፍረው በመጓዝ ላይ የነበሩት አብዛኞቹ ስደተኞች ከምዕራብ አፍሪካ የተሳፈሩ ቢሆንም ኢትዮጵያውያንና ኤርትራውያን ከ1850 በላይ በተጠቀሰው ቁጥር ውስጥ የተካተቱ ናቸው። ከእነዚህ ውስጥ 200 የሚሆኑት የህይወት አድን መንሳፈፊያ ጃኬት አላጠለቁም ነበር። ከተጓዦቹ መካከል 34 ሰዎች ሞተዋል። አስክሬናቸውም በባህሩ ላይ ተገኝቷል። ምን ያህል አስክሬን እንደጠፋ ግን የታወቀ ነገር የለም። አባ ሙሴ ዘራይ የዛሬ 23 ዓመት በኢጣሊያ የመሰረቱት ኤጀንሲያ አበሻ የተባለ በአደገኛ የባህር ጉዞ ስደትን የሚመርጡ አፍሪካውያን ወጣቶችን የሚረዳ ድርጅት አቋቁመዋል። በዚህ ምክንያት ከጉዳዩ ጋር ቀጥተኛ ግንኙነት አላቸው። ከዚህ አደጋ የተረፉት 1800 ፍልሰተኞች በባህር ላይ ድንበር ጠባቂዎች ሕይወታቸው ተርፎ ጣሊያን ድንበር ደርሰዋል ብለውኛል።
መጀመሪያ አሁን በዚህ
የG7 ተብሎ ሲሲሊ ለሴቷ ተዘግቶ ስለነበረ የተለያየ ቦታ ነው ወደ ናፖሊ ወደ ሳርደኛ ምናምን ነው የላኳቸው። አንዳንዱም ገና ከመርከብ አሁን ነው የሚወርዱት ያሉ። 4-5 ቀን መርከብ ላይ ነው የቆዩት። ለሴኩሪቲ ተብሎ እዛ ሲሲሊ እንዳይወርዷቸው ተከለክሎ ስለቆየ በብዛት ገና አሁን ነው ከመርከቡ የወረዱ ወደ ዌልካም ሴንተር የሚልኳቸው ያሉ።
አባ ሙሴ እነዚህ ስደተኞች ሌላ ረጅምና አስቸጋሪ የህይወት ጉዞ ይጠብቃቸዋል ሲሉ አስቸጋሪውን ሁኔታ በረጅሙ ተርከውታል። እሱ ለሌላ ጊዜ አቆይቼ ኢትዮጵያውያንና ኤርትራውያን ጭምር አሉበት የተባለው የ34 ሰዎች አስክሬን ወዴት ተወሰደልኳቸው?
ወደ ጣሊያን መጣቸው። እዛ ጊዜው የጣሊያን መንግስት መዘጋጃ ቤቱ የቀብር ስርዓት እንዲደረግላቸው ቦታ ይሰጣቸውና እዛ ይቀበራሉ። ቤተሰባቸው ያገኙአቸው እንዲያውቋቸው ተብሎ ደግሞ ፎቶ አንስቶ ከዛ ለዲኤንኤ ምርመራ የሚሆንም የሚያስፈልጋቸው ሁሉ ወስዶ የሚያስቀምጡት የሆነ የቤተሰብ መጥቶስ ከጠየቀ ምርመራው ተደርጎ የት እንዳለ ማን እንደሆነ እንዲታወቅ ማለት ነው።
አስክሬኑ ከመቀበሩ በፊት ምርመራና ፎቶግራፍ ስለሚነሳ ጠፋብኝ የሚል ቤተሰብ ወደ ሀገሩ ባለ ቀይ መስቀል አመልክቶና ማስረጃ ያቀረበ መጠየቅ እንደሚችል ገልጸዋል አባ ሙሴ። የአውሮፓ ህብረት ከጊዜያዊ የሊቢያ መንግስት አስተዳደር ጋር በመነጋገር በሩን ለመዝጋት ስምምነት ላይ ደርሶ ጥረት እያደረገ ነው። ግን ምን ዋጋ አለው ይላሉ አባ ሙሴ።
ዋናው ችግሩ ካልተፈታ በር ብቻ መዝጋት በቂ አይደለም። ለጊዜው ገደብ ሊሆን ይችላል፣ ሊያቆመው ይችላል ለአንድ ወር ለሁለት ወር፣ ከዛ በኋላ ግን በሌላ መግቢያ ይፈጥሩባቸዋል። ስለዚህ ህዝቡ ይሄ ሁሉ ሸሽቶም ይመጣ ያለ ከአፍሪካ ከተለያየ ቦታ ባገሩ ያለ ችግር፣ ባገሩ ያለ ድህነት፣ ባገሩ ያለ መብት የሚያገኝበት ሁኔታዎች ካልተፈጠረ ዝም ብለህ ድንበር ብቻ መዝጋት መፍትሄ ሊሆን አይችልም። አንድ ሰው ባገሩ መብት ማያገኝ ከሆነ፣ ነጻነቱም የማይጠበቅለት ከሆነ፣ ባገሩ እንደ ዜጋ ሙሉ ምን የሚባለው ሰልፍ ኮንፊደንስ ኖሮት ትምህርት ለመማር የትምህርት እድል ያገኝ፣ ድሃ ሆኖ የትምህርት እድል እንዳይዘጋበት በመንግስት በኩል እርዳታ ካልተደረገለት፣ የሕክምና ስለዚህ ለጤናው በቂ አገልግሎት የማያገኝ ከሆነ፣ ነጻነት ኖሮት ሀሳቡ መግለጽ የማይችል ከሆነ፣ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስም ነጻነት የማያገኝ ከሆነ፣ በሃይማኖቱ ደረጃም ነጻነት የማያገኝ ከሆነ፣ የተለያየ ሁኔታዎች መብቱ የማያገኝበት ሁኔታዎች ከተፈጠሩ ወይ ደግሞ ከፍትህ የራቀ አመራርና አስተዳደር ካለ ይሄ ሁሉም ራሱ የቻለ ምክንያት ነው ለወጣቱ ሸሽቶ እንዲሄድ የሚያደርገው።
በዚህ አመት ብቻ 1300 ሰዎች ይህንን አደገኛ መንገድ ሲያቋርጡ ህይወታቸው አልፏል። ከአባ ሙሴና ከሌሎች አካላት ጋር በዚህ ጉዳይ ላይ በስፋት ተወያይተናል። እናንተም የፌስቡክ ተከታታዮቻችንና የሬዲዮ አድማጮቻችን አስተያየት ሰጥታችሁናል። ሁሉንም አካተን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አንቺ አገሬ ሰማይ፣ አንቺ አገሬ መሬት፣ አንቺ አገሬ ሰማይ፣ አንቺ አገሬ መሬት፣ አታስተምሪ ከሰው አገር መሬት። ክራር ሲደረደ መሰንቆ ሲመታ፣ ክራር ሲደረደ መሰንቆ ሲመታ፣ ለምዷል ትከሻዬ በሰው አገር ሆኖ ያነስ ከስታ Foskista
ቴዲ አፍሮ እናመሰግናለን። ጽዮን፣ ተከታዩ ዘገባሽ ወደ አዲስ አበባ የሚወስደን ይሆናል። መብራት ሲጠፋ ምንድን ነው? በዳሰሳ ነበር የሚባል። ኢንተርኔት ሲጠፋ ምን ይባላል?
እንግዲህ የነገርኳቸው ወጣቶች ያናገርኳቸው ወጣቶች በጨለማ ውስጥ እንዳለን ነው የሚቆጠረው ብለዋል። ተመሳሳይ ነው ኢንተርኔት ሲጠፋ።
እንግዲህ ሁለት ቀን 48 ሰዓት አልፎታል።
አዎ፣ ከትላንት በስቲያ ነው ኢንተርኔት የተቋረጠው። እንግዲህ በዛሬው ዕለት የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ለሮይተርስ የዜና ወኪል እንደተናገሩት ኢንተርኔት ያለፈው አመት የተከሰተው የብሔራዊ ፈተናዎች ሾልኮ መውጣትን በዚህ አመትም ተመልሶ እንዳይደገም ከትላንት በስቲያ ጀምሮ የብሔራዊ ፈተና እየተሰጠ ስለሆነ በዛ ምክንያት ኢንተርኔትን ዘግተናል ብለው በይፋ መግለጫ ሰጥተዋል። በዛሬው ዕለት
እንግዶችን ባጭሩ አስተዋውቂንና የተወያያችሁበት ወደ ውይይቱ እንለፍ።
አዎ፣ አጠር ያለ ውይይት ነው የነበረው። ዘላለም ክብረት በአምቦ ዩኒቨርሲቲ መምህር የነበረና አሁን ደግሞ በኒውዮርክ የሚገኝ ጦማሪ የኢንተርኔት ጸሐፊ የነበረ ነው። አቶ ስዩም ተሾመ ደግሞ እንደዚሁ በአምቦ ዩኒቨርሲቲ መምህር የሆነና የኢንተርኔት ጦማሪ ነው። ስለዚህ ሁለቱም ከኢንተርኔት ጋር ግንኙነት ስለነበራቸው ይህንን ሁኔታ እንዴት ታውታላችሁ ብዬ ነው የጠየቅኩት። ስዩም በማብራራት ይጀምራል።
እንግዲህ ያው እኔ ለእኔ እዚህ ጋር አንድ መታየት ያለብን ነገር የሚመስለኝ መንግስት እንደ መንግስት ግልጽነትና ተጠያቂነት ያለው ስራና አሰራር በራሱ የሌለው መንግስት፣ እንደገና በህዝብ መገናኛ ብዙኃን በተደጋጋሚ ተአማኝነት የጎደላቸው ከእውነት ራቁ መረጃዎች ሲሰጥ የነበረ መንግስት እና እንደ አንድ አካል ይሄ አሁንም ቢሆን ከዚህ ከኢንተርኔት መጥፋት ጋር ተያይዞ የሚሰጠው መረጃ ለረጅም ጊዜ በህዝብ ዘንድ ተቀባይነት ተአማኝነት መረጃ ስለሰጠ ኦልሬዲ ህዝቡ በማህበረሰቡ ዘንድ ያለው ቅቡልነት ወይም ደግሞ አምኖ የመቀበል ጉዳይ በጣም የተመናመነበት ያለበት ሁኔታ ነው ያለው እና ከዚህ አንጻር ኢንተርኔት የዘጋሁት በዋናነት ከፈተናው ጋር በተያያዘ ተሰርቆ እንዳይወጣ ነው ብሎ እንኳን ቢል ማህበረሰቡ ዘንድ የሚፈጥረው ጥርጣሬ ነው እንጂ ማህበረሰቡ ይህ ነገር አምኖ ተቀብሎ ይሄ እንግዲህ ለማህበረሰቡ ጠቃሚ የሆነ መረጃ ተግባር ስለሆነ እንቀበል ብሎ አይልም። እና ምንድን ነው የሚፈጥረው? ጥርጣሬ ነው የሚፈጥረው። ያ ጥርጣሬ ደግሞ በማህበረሰቡ ዘንድ ይሄኔ ፈተናው ተሰርቆ ስለወጣ ነው የተዘጋው ብሎ ሊያስብ ይችላል። አየሽ፣ መንግስት በራሱ ግልጽነት ተጠያቂነት የሌለው እስከሆነ ድረስ ስራና አሰራሩን ተጠያቂነት አለው ኃላፊነት በጎደለው መልኩ በሚሰራ በተደጋጋሚ ሲሆን በነበረበት ሁኔታ ይሄ በማህበረሰብ ደረጃ ያለው እሴት ተመናምኖ አሁን በተማሪዎቻችን የወደፊት እድልና ዕጣ ፈንታ ላይ እንደዚህ ቁማር የመጫወት አይነት ነገር ሊከሰቱ ይችላል እና መዘጋቱ እሱ አንድ ነገር ነው። ይሄ በራሱ ምን ያህል እርቀት ያስገደዳ ብለህ ስትይ እንትን አይደለም። ሁለተኛ ነገር ደግሞ መታሰብ ያለበት አሁን ይህ ማትሪክ ፈተና ወይም ደግሞ ሀገር አቀፍ ፈተና ስለመጣ ብቻ ሳይሆን እኛ እኮ በየጊዜው ነው ፈተና የሚዘጋው። ባለስልጣን ሲመጣ ነው የሚዘጋው። ረብሻ በተነሳ ቁጥር ነው የሚዘጋው። ያ ስለሆነ ይህን ያህል ምን የተለመደ ነገር ሆኗል እኛ ማለት ይቻላል።
አመሰግናለሁ ስዩም። ወደ ዘላለም ልምጣና ዘላለም፣ እንግዲህ ለማትሪክ ከሆነ አሁን ደግሞ ስዩም በጠቀሳቸው ምክንያቶች ለምሳሌ ረብሻ ሲመጣ የሚዘጋ ከሆነ፣ እንግዳ ሲመጣ የሚዘጋ ከሆነ፣ ኢንተርኔት ለጥቅም አገልግሎት ከሆነ ለምሳሌ መንግስት ይህንን የማደርገው ለህዝብ ጥቅም ነው ካለና ለጥቅም ከዋለ ኢንተርኔት ቢዘጋ ለአንድ ሳምንት ምን ችግር አለው?
ብዙ ችግር አለው ብዬ አስባለሁ። ግን መጀመሪያ ነገሮች እንዳስተካክለው ለመረዳት ኢንተርኔቱ አሁን ሙሉ ለሙሉ ተዘጋ እንጂ ከ2008 የካቲት ጀምሮ በተለያዩ የሀገሪቱ ክፍሎች ሶሻል ሚዲያዎች በተለይ አይሰሩም፣ በተከታታይ ማለት ነው። እንዳሁኑ ሙሉ ለሙሉ በሀገሪቱ መዘጋት ልዩ ያደርገዋል እንጂ ይሄ የቆየ ነገር ነው። ኦልሞስት አመት አልፎታል ይሄ መዝጋት። በደንብ በየቦታው እየመረጡ ሶሻል ሚዲያዎችን ማስቆም፣ ሶሻል ሚዲያ በአጠቃላይ ደግሞ በሀገሪቱ ውስጥ ሜጀር የሚባሉ የሶሻል ሚዲያ ቱልስ ካለፈው ጥቅምት ጀምሮ ደግሞ ከጥቅምት 2009 ሙሉ ለሙሉ ዝግ ናቸው። ሰው የሚጠቀመውን በሌላ መንገድ ነበር። አሁን የበለጠ የተዘጋው ምንድን ነው? በአጠቃላይ ምንም አይነት ኮኔክሽን እንዳይኖር አድርጎ ሙሉ ለሙሉ ሞባይል ኢንተርኔትንም ብሮድባንድም በሁሉም ነገር እንዳይሰራ ነው የተደረገው። ሶ በዚህ አግባብ መረዳት ያስፈልጋል ብዬ አስባለሁ፣ መጀመሪያ አዘጋቡ። ከዛ ስቀጥል ደግሞ ምን ችግር አለው ያልሽኝ፣ እኔ በጣም መሰረታዊ ችግር የሚመስለኝ መንግስት ኢንተርኔትን እንደ ጥፋት ነገር ነው የሚቆጥሩት። ተማሪዎች ዲስትራክት እንዳይሆኑ እያለ ነው። አሁን ራሱ እያየው ነበር የተዘገቡ ዘገባዎችን። ሬውተርስም አሁን በቅርቡ አዲስ ዘገባ ይዞ ወጥቷል፣ ለምን እንደተዘጋ የመንግስት አካላት ላናግሩ ተማሪዎቻችን እንዳይረበሹ ነው። እስከ ይቀጥላል እስከ 10 ቀን ወይም ከዛም ሊቀጥል ይችላል አናውቅም ይላሉ። ማለት ኢንተርኔቱን እንደ ዲስትራክቲንግ ቱል ነው መንግስት የሚቆጥረው። ይሄ ነው የመጀመሪያው በጣም መሰረታዊ ችግር የሚመስለኝ። እንደ አንድ የልማት አካል ብዙ ሰዎች አሉ እኮ በኢንተርኔት ላይፋቸው የሚወሰን ማለት ነው። ብዙ ተማሪዎች አሉ ኢንተርቪው የሚደረጉ ውጭ ሀገር የሚማሩ። ይህ ሁሉ መንግስት ሕክምና የሚከታተል አለ። በዚህ ዘመን ብዙ ቀጠሮ ያለው ሰው አለ ቼክ። ያ ሁሉ እንዳይደረግ ሙሉ ለሙሉ መዝጋት ማለት እንዴት ማሰብ ራሱ ይከብድሻል በሆነ ሴንስ ማለት ነው። ሰው እኔ የማስበው መጀመሪያ ትልቁ ስህተት መንግስት ኢንተርኔትን የሚያየው እንደ ጥፋት ኃይል እንጂ እንደ አንድ የልማት አካል ለህብረተሰቡ አስፈላጊ የሆነ ነገር አድርጎ አይወስደውም ብዬ አስባለሁ።
በጣም እናመሰግናለን እንግዶችሽን ለውይይቱም። ጽዮን ግርማ አብረናችሁ ስናስተናግዳቸው ያመሸነው ሄኖክ ሰማእግዜርና
ጽዮን ግርማንን። በነገው ጉዞ እንገናኝ ከዲጄ ፋትሱ ጋር። መልካም ምሽት
ጋቢና ሙዚቃ። መልካም ምሽት።